አሜሪካ ለውጭ ሀገራት የሚሰጥን እርዳታ ለዘጠና ቀናት እንዲቆም መወሰኗን ተከትሎ የአፍሪካ መንግስታት ውሳኔውን ሊያስከትል የሚችለውን ችግር ለመጋፈጥ በመዘጋጀት ላይ ይገኛሉ። የአሜሪካ ድምጿ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
አሜሪካ ለውጭ የሚሰጥ እርዳታ እንደገና እስከሚገመገም ድረስ ለዘጠና ቀናት እንዲቆም ማድረጓን ተከትሎ የኬንያው የጤና ካቢኔ ጸሐፊ ዴብራ ባራሳ ሀገራቸው በተግዳሮቶች ውስጥ በማለፍ ላይ ያለችም በተለይም በኤችአይቪ ኤድስ እና ሌሎችም የጤና አገልግሎቶችን ማስቀጠሉ አስፈላጊ እንደሆነ አመልክተዋል።
ከአርባ ዓመታት በላይ በአጋሮች ላይ ጥገኛ መሆን ችለን ነበር። ፔፕፋር የኤችአይቪ ተጠቂዎችና የሳምባ ነቀርሳ ታማሚዎች የጤና አገልግሎት እንዲያገኙ አስችሎ ነበር። በኬንያ 3.7 ሚሊዮን ሰዎች የኤችአይቪ መድኃኒት የሚወስዱ ሲሆን በአሁኑ ወቅት ዘላቂ መፍትሄ የሚገኝበትን መንገድ ማሰላሰል አለብን። በሀገር ውስጥ የጤና ሽፋን በገንዘብ የሚደገፍበትንና የሀገሪቱ ግምጃ ቤት አማራጭ የገንዘብ ምንጭ ይኖረው እንደሆን መመልከት አለብን።
ለውጭ ሀገራት የሚሰጠው እርዳታ እንዲቆም የተሰጠው ትዕዛዝ በኋላ ላይ ተከልሶ ሕይወት አድን መድኃኒቶችን ጨምሮ በአጠቃላይ ሕይወት አድን የሰብአዊ ድጋፍ ትዕዛዙ እንደማይመለከተው ታውቋል። ከእነዚህ ፕሮግራሞች ውስጥ ፔፕፋር የተሰኘውና ለኤድስ ታማሚዎች ድጋፍ የሚያደርገው ፕሮግራም ይገኝበታል። ፕሮግራሙ 55 ሀገራትን ሲሸፍን አሜሪካ እገዛውን ብታቆም የሚከተለውን ችግር ለማጤን ሀገራት በመስራት ላይ ናቸው። ደቡብ አፍሪካ ከእነዚህ ሀገራት ውስጥ አንዷ ስትሆን 7.8 ሚሊዮን የኤችአይቪ ተጠቂዎች ይገኙባታል። የፔፕፋር ፕሮግራም ከፍተኛ ተጠቃሚዎች ከሆኑ ሀገራትም አንዷ ነች። የጤና ሚኒስትሩ አረን ሞሶሌዲ ባለፈው ሳምንት ጆሃንስበርግ ላይ ለሪፖርተሮች ሲናገሩ የአሜሪካ ውሳኔ ድንገተኛ መሆኑንና አሁንም የውሳኔውን ትርጉም ለመረዳት እየሞከሩ እንደሆነ አስታውቀዋል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታን በተመለከተ ለረጅም ጊዜ የሚደግፉት ጉዳይ መሆኑን አስታውቀው፣ ነገር ግን እንዲሁ የሚቀጥል ችሮታ እንዳልሆነ አመልክተዋል። በተጨማሪም እገዳው የማይመለከታቸው ዘርፎች በግልጽ ተቀምጠዋል ብለዋል።
If it saves lives, if it's emergency life-saving aid, food, medicine, whatever, they have a waiver.
ሕይወት አድን ጉዳይ ከሆነ እንደ ምግብ፣ መድኃኒት የመሰሉ ያስቸኳይ ጊዜ እርዳታ ከሆኑ እገዳው አይመለከታቸውም። ከዚህ በላይ እንዴት ግልጽ ልንሆን እንደምንችል አላውቅም።
የደቡብ አፍሪካው የጤና ሚኒስትር አረን ሞሶሌዲ በዚህ ሳምንት ከአሜሪካ ኤምባሲ ባለሥልጣናት ጋር የጤና ድጋፍንና አዲሱን የአሜሪካ ፖሊሲ በተመለከተ ተወያይተዋል። ሁለቱ ወገኖች ሕይወት አድን የጤና እገዛን በተመለከተ የግንኙነት መስመራቸውን ክፍት ለማድረግ መስማማታቸውን በአውጡት የጋራ መግለጫ አመልክተዋል። ሀገራት ሁኔታውን በማጤን ላይ ባሉበት በዚህ ወቅት በአንድ ወይም በሌላ መንገድ ሀገራት መጎዳታቸው አይቀርም የሚሉት ደቡብ አፍሪካዊው የፖለቲካ ተንታኝ አሳንዳ ጎሸንግ ናቸው።
Because a lot of public health systems, a lot of public health administration, a lot of public health infrastructure.
ምክንያቱም በርካታ የጤና ስርዓቶች፣ የጤና አስተዳደሮች፣ የህዝብ ጤና መሰረተ ልማቶች ሊኖሩ የቻሉት በፔፕፋር ፕሮግራም አማካኝነት ነው። በፔፕፋር 100% የሚደገፉ ባይሆኑ እንኳን የሚሰጠው እርዳታ ሲቆም ሀገራት ያንን መተካት ይቸግራቸዋል።
ከጤና ውጪ ያሉ ፕሮግራሞችም በውሳኔው ተጎጂ እንደሆኑ ተመልክተዋል። በሴኔጋል ከፕሬዝደንት ጆርጅ ደብሊው ቡሽ ጀምሮ የነበረውና በተለይም 550 ሚሊዮን ዶላር የሚፈጀው የኤሌክትሪክ ኃይል የማዳረስ ፕሮግራም አንዱ ነው። የሴኔጋሉ ጋዜጠኛ ማማዶ ቲዮር እንደሚለው የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሴንኮ ችግሩን በተመለከተ በቅርቡ አንስተው ተናግረዋል።
ሴኔጋል has been experiencing the MCA in his second phase. It was dealing with electricity mostly in rural areas.
ሴኔጋል ሚሊኒየም ቻሌንጅ አካውንት በሚል በሚጠራውና በገጠር ኤሌክትሪክ ኃይል የሚያዳርሰው በአሜሪካ ገንዘብ የሚደገፈው መርሃ ግብር ሁለተኛው ደረጃ ላይ ነበረች። ይህ ሁለተኛው ደረጃ 12 ሚሊዮን ሰዎችን የሚደግፍ ነበር። ከትላንት በስቲያ ጠቅላይ ሚኒስትሩ አንድ የውሃ ፕሮጀክት በሚያስጀምሩበት ወቅት መልካም ያልሆነውን ዜና ለሕዝቡ ነግረዋል።
ሀገራት ራሳቸውን ለመቻል እንዲሰሩ ሶንኮ ጥሪ አድርገዋል።
It's high time for Africans and other people to depend on themselves and not depend from the Western aid because this is what can be the drawback.
አፍሪካውያንና ሌሎችም በራሳቸው እንጂ በምዕራባውያን ላይ ጥገኛ መሆናቸው ማቆም አለባቸው። ምክንያቱም ውጤቱ እንዳየነው ነው። አዲሶቹ የሴኔጋል መሪዎች በብሔራዊ ሉዓላዊነት ላይ ያተኩራሉ። ኦስማኔ ሶንኮ የዚህ ሉዓላዊ እንቅስቃሴ መሪ ሲሆኑ ፕሮጀክቶቹ በማስቀጠል በሀገር ውስጥ ግብዓቶች ላይ መተማመን አለባቸው። ምክንያቱም በፍጹም ወደ ኋላ መመለስ የለብንም።
ባለፈው ዓመት 1 ቢሊዮን ዶላር ከአሜሪካ የተበረከተላት ናይጄሪያም በያዝነው ሳምንት አንድ የሚኒስትሮች ኮሚቴ አቋቁማ በዩኤስኤአይዲ ይደገፉ ለነበሩ ፕሮግራሞች አማራጭ የገንዘብ ምንጭ ለማግኘት መላ በመሻት ላይ ነች። ማርያማ ዲያሎ ለላከችው ዘገባ እንግዶልኝ ዋሽንግተን ዲሲ።